ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ የካቲት 3 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬ ከጠቅላይ ሚኒስትር አብይ መሐመድ ጋር ባደረጉት ውይይት አብዛኛው የቤተክርስቲያናቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ ገለጹ። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ሕገወጥ መሆኑን የገለጸውና የኦሮሚያና ብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካል ለየካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን ቤተ ክርስቲያኗ ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳውሪዮስ በሰጡት መግለጫ አስታውቀዋል። ዝርዝሩን በአብይ ርዕሳችን ይዘናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ውይይት አብዛኞቹ የቤተ ክርስቲያኒቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታወቀች። የቤተ ክርስቲያኒቱን ፓትርያርክ ጨምሮ ሊቃነ ጳጳሳትን ያካተተ ልዑክ ከጠቅላይ ሚኒስትሩ ጋር ዛሬ ባደረገው ውይይት ነው ለአብዛኞቹ ጥያቄዎች መልስ መሰጠቱን የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ የገለጹት። በሌላ በኩል የቤተ ክርስቲያኗ ሲኖዶስ ሕገወጥ ነው የሚለውና የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካል ለየካቲት 5 ቀን የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳዊሮስ በሰጡት መግለጫ የእርቀ ሰላም ሂደቱን እንደሚደግፉ ገልጸዋል። ይህ በዚህ እንዳለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእግድ ጥያቄ የቀረበለት ፍርድ ቤት ቤተ ክርስቲያኗ ባወገዘቻቸው ተጠሪዎች ላይ የእግድ ትዕዛዝ መስጠቱ ተገልጿል። ኢሰመኮ ዛሬ ባወጣው መግለጫ ደግሞ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በጥቂቱ 8 ሰዎች መገደላቸውን እንዳረጋገጠ አስታውቋል። ኢሰመኮ ሁሉንም ወገኖችና የሚመለከታቸውን አካላት በማነጋገር ለችግሩ እልባት ለማግኘት ጥረት በማድረግ ላይ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ተናግረዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። ወታደራዊ መፈንቅለ መንግስት የተካሄደባቸው 3 የምዕራብ አፍሪካ ሀገሮች ክልላዊው ማህበረሰብ ኤኮዋስንና የአፍሪካ ህብረትን ተመልሰን እንድንቀላቀል ይፈቀድልን ሲሉ ጠየቁ። 3 ሀገሮች ይህንን ትናንት የጠየቁት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያደረጉትን ጉብኝት ተከትሎ ነው። የማሊ፣ የጊኒና የቡርኪና ፋሶ የውጭ ጉዳይ ሚኒስትሮች ትናንት ሐሙስ ባወጡት የጋራ መግለጫ ከመፈንቅለ መንግስቶቹ በኋላ ከሁለቱ ዋና ዋና አህጉራዊ ድርጅቶች የታገድንበት ውሳኔ እንዲሰረዝልን በጋራ ለመስራት ተስማምተናል ብለዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዚህ ሳምንት በማሊ ያደረጉትን ጉብኝት ተከትሎ የ3 ሀገሮች ዲፕሎማቶች ዋጋዱጉ ላይ ተሰብስበው መመካከራቸው ተገልጿል። የደቡብ አፍሪካ ፕሬዝዳንት ሴሪል ራማፎሳ ባለው አሽመድማጅ የኃይል ምንጭ እጥረት ምክንያት ያደጋ ጊዜ ማወጃቸው ተገለጸ። እጥረቱ በሀገሪቱ ኢኮኖሚና ማህበራዊ ኑሮ ላይ የህልውና አደጋ ደቅኗል ሲሉ ፕሬዝዳንቱ ተናግረዋል። የመንግስቱ የኤሌክትሪክ ኃይል ባለስልጣን መስሪያ ቤት በሀገሪቱ ታሪክ ታይቶ በማያውቅ ደረጃ መብራት በማቋረጥ መኖሪያ ቤቶች ለጨለማ ተዳርገዋል፣ የፋብሪካዎችና የተለያዩ የንግድ ድርጅቶች ስራም እየተስተጓጎለ መሆኑ ተዘግቧል። የኤሌክትሪክ ኃይል አቅርቦት መቆረጡ የሀገሪቱን ምጣኔ ሀብት የዚህ የአውሮፓ 2023 ዓመተ ምህረት እድገትን በ0.3% እንደሚያቀጭጭ ተተንብዮአል። በኤነርጂ ቀውሱ ላይ ብቻ አትኩረው የሚሰሩ የኤሌክትሪክ ኃይል ሚኒስትር እንደሚሾሙ ፕሬዝዳንቱ ተናግረዋል። ከዚህም ሌላ በከፊል በለጋሾች ድጋፍ የሚከናወነውን የንጹህ የኃይል ምንጭ ሽግግር ስራ እንቀጥላለን ሲሉ ቃል ገብተዋል። ለዚህም በቀጣዮቹ 5 ዓመታት የ84.5 ቢሊዮን ዶላር መዋዕለ ነዋይ እንደሚመደብ ራማፎሳ አስታውቀዋል። ማላዊ በታሪኳ ከምንጊዜውም የከፋ የኮለራ ወረርሽኝ ላይ እንደምትገኝ የዓለም የጤና ድርጅት ባለስልጣናት ተናገሩ። በሀገሪቱ ኮለራ ከ1200 በላይ ሰዎችን የገደለ ሲሆን ካለፈው መጋቢት ወዲህ 37,000 ሰዎች መታመማቸውን የድርጅቱ ባለስልጣናት አክለው አመልክተዋል። የማላዊ መንግስት የኮለራ ወረርሽኙን አጣዳፊ የጤና አደጋ ብሎ ባለፈው ታህሳስ አውጆታል። የዓለም የጤና ድርጅት የአገር አቀፍ ምላሽ እቅድ ማሰናዳትን ጨምሮ የተለያዩ እርምጃዎችን መውሰዱን አስታውቋል። የመንግስታቱ ድርጅት ማላዊ ውስጥ 2 ግዙፍ የኮለራ ክትባት ዘመቻዎችን ማካሄዱ የተገለጸ ሲሆን፣ ይሁን እንጂ በክትባት አቅርቦት እጥረት የተነሳ 2 ክትባት ለእያንዳንዱ ሰው መሰጠት ሲኖርበት የተቻለው 1 ክትባት ብቻ መስጠት እንደሆነ ተገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም እንዳሉት በአሁኑ ወቅት የኮለራ ወረርሽኝ ያለባቸው ሀገሮች ቁጥር 23 ደርሷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቱርክና ሶሪያ ውስጥ እጅግ ኃይለኛው የመሬት መናወጥ ከናዳቸው ህንጻዎች ፍርስራሽ ስር የተቀበሩ ሰዎችን በህይወት የማውጣቱ ተስፋ እየተመናመነ መሆኑ እየተገለጸ ነው። ይሁን እንጂ ዛሬም በቱርክ ደቡባዊ ክፍለ ግዛት በርካታ ሰዎችን ከየፍርስራሹ ስር ለማውጣት መቻሉ ተዘግቧል። የሰብአዊ እርዳታ ሰራተኞች በነዳጅ እጥረት፣ ባለው ከባድ ቅዝቃዜና መንገዶችና ሌላም የመሰረተ ልማት አውታሮች በመፈራረሳቸው የተነሳ የሚንቀሳቀሱት በከባድ ችግር መሆኑ ተጠቁሟል። የቱርክና የሶሪያ አዋሳኝ አካባቢዎችን ባለፈው ሰኞ በመታው ርዕደ መሬት የሞቱት ሰዎች ቁጥር ከ21,000 ማለፉን ባለስልጣናቱ አስታውቀዋል። በርዕደት መለኪያው መሳሪያ በሪክተር ስኬል ላይ 7.8 ያስመዘገበው ነውጥ ባጠፋው ህይወት ብዛት እንደ አውሮፓውያን አቆጣጠር በ2011 ጃፓን ውስጥ 20,000 ሰው ካለቀበት የመሬት መንቀጥቀጥና ሱናሚ ወዲህ ከፍተኛው መሆኑ ተመልክቷል። በየፍርስራሹ ስር ለተቀበሩ ሰዎች በህይወት ለመድረስ የሚደረገው ጥረት ባለው የመሳሪያ ጥረት የተነሳ እየተስተጓጎለ መሆኑ ተጠቁሟል። የዓለም የምግብ ፕሮግራም በሁለቱ ሀገሮች በመሬት ነውጡ የተጎዱ 500,000 ሰዎችን ለመርዳት የ46 ሚሊዮን ዶላር ድጋፍ ተማጽኗል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት በ6 የጭነት ተሽከርካሪዎች ወደ ሶሪያ የላከው የእርዳታ አቅርቦት ለድርጅቱ በተፈቀደው በብቸኛው ማቋረጫ በኩል ከቱርክ የሶሪያ መንግስት ወደሚቆጣጠረው አካባቢ እስከ ትናንት ሐሙስ ድረስ ለማለፍ ሳይችል ቀርቶ እንደነበረ ተዘግቧል። በቱርክ በኩል ያለው መንገድ በመሬት ነውጡ ምክንያት ፈራርሶ እንደነበረና ገና መከፈቱ እንደሆነ ነው ዜናው ያመለከተው። የሶሪያ ፕሬዚደንት ባሻር አሳድ እና ባለቤታቸው አሌፖ ሆስፒታል የተኙ የመሬት ነውጡን ጉዳተኞች የጎበኙ ሲሆን በርዕደ መሬቱ የተጎዳውን አካባቢ ሲጎበኙ የመጀመሪያ ጊዜያቸው መሆኑ ተጠቁሟል። በተያያዘ ዜና ቱርክ ለበርካታ ዓመታት ጥብቅ የዘመናዊ ግንባታ ደንቦችን ሳታስከብር ቆይታለች። ይባስ ብላም ለርዕደ መሬት ተጋላጭ በሆኑ አካባቢዎች የህንፃ ግንባታ እንዲደራ አበረታታለች ሲሉ የዘርፉ አዋቂዎች ከሰዋል። ቱርክ ጉዳዩን ትኩረት እንድትሰጠው የከርሰ ምድርና የምህንድስና ሙያ ጠበብት ስለ ጉዳዩ ለረጅም ጊዜ ሲያስጠነቅቁ የነበረ ሲሆን ያሁኑን ከባድ ረደ መሬት ተከትሎ ብርቱ ትችት እየቀረበባት መሆኑ ነው የተመለከተው። በመሬት ነውጡ ቱርክና ሶሪያ ውስጥ ብዙ ሺህ ህንጻዎች ፈራርሰዋል። አንደኛው የግንባታ ዘርፍ አዋቂ የደረሰው አደጋ አብዛኛው መንስኤ የመሬት ነውጡ ሳይሆን ትክክለኛ ያልሆነ የህንጻ ግንባታ መሆኑን ተናግረዋል። ዛሬ ሩሲያ በዩክሬን ዙሪያ የሚሳኤል ጥቃት ማድረሷ ተሰምቷል። ወሳኝ የሆኑ የመሰረተ ልማት አውታሮች የተደበደቡ ሲሆን የኤሌክትሪክ ኃይል መቋረጡም ነው የተገለጸው። አውሮፓ ውስጥ ካሉት ሁሉ ግዙፉ የኒውክሌር ጣቢያ የሚገኝባት ዛፖሮዥያ በአንድ ሰዓት ጊዜ ውስጥ 17 የሚሳኤል ጥቃት እንደደረሰባት የከተማዋ ከንቲባ ገልጸዋል። ሩሲያ ዩክሬን ላይ የከፈተችው ወረራ ከ14 ቀናት በኋላ እንደ አውሮፓውያን አቆጣጠር የካቲት 24 ቀን ድፍን አንድ ዓመት ይሞላዋል። ሞስኮ በዩክሬን ዙሪያ የዛሬውን የሚሳኤል ጥቃት ያደረሰችው የዩክሬን ፕሬዚደንት ዘሌንስኪ በቅርቡ ወደ ለንደን፣ ፓሪስና ብረሰልስ ተጉዘው ለሀገራቸው የአውሮፓ መሪዎች ተዋጊ ጀቶች እንዲልኩ ያቀረቡትን ተማጽኖ ተከትሎ መሆኑ ነው። ዩናይትድ ስቴትስ እና ጀርመን እንዲሁም ሌሎችም የኔቶ አጋሮች ታንኮች ሊልኩ ቃል የገቡ ሲሆን እስካሁን ግን ኪቭ የሩሲያን ጥቃት ለመመከት የሚበቃት ታንክ እንደሌላት ተመልክቷል። በመጨረሻም የዩናይትድ ስቴትስን የአየር ክልል ጥሶ ከገባ በኋላ አትላንቲክ ውቅያኖስ ላይ ተመቶ በተጣለው የቻይናው የስለላ ፊኛ የተፈጸመውን ከባድ የደህንነት ጥሰት አድርገው እንደማይመለከቱት ፕሬዚደንት ጆ ባይደን ተናገሩ። በጉዳዩ ከአንዳንድ የምክር ቤት አባላት ብርቱ ነቀፋ እየቀረበባቸው ያሉት ባይደን ይህንን ያሉት ትናንት ሐሙስ ኖቲሲያ ቴሌሙንዶ ለተባለው ጣቢያ በሰጡት ቃለ መጠይቅ ላይ ነው። ከቻይና ጋር ንግግሩን መቀጠልና ከዚያች ሀገር ጋር ያለው ውጥረት ከቁጥጥር ውጪ እንዳይሆን የሚፈልጉት ባይደን ባሉኑ ወይም ፊኛውን ውቅያኖሱ ክልል ላይ እስከሚደርስ ተጠብቆ እንዲመታ በተደረገው ውሳኔ ጸጸት እንደሌለባቸው ተናግረዋል።
ከዚሁ ከዜና ዝርዝር ሳንወጣ ለኦሮሚያ ክልል ሰላም ድርድር እንዲጀመር ተጠይቋል። መግለጫውን ተንተርሶ ዘገባለን።
ኦሮሚያ ክልል ውስጥ ያለው አለመረጋጋት ሰላማዊ መፍትሄ እንዲያገኝ የሚጠይቅ ግልጽ ደብዳቤ በውጭ የሚኖሩ የኦሮሞ ተወላጆች ማህበረሰቦችና ሲቪል ማህበራት አቅርበዋል። የኦሮሞ ውርስና ተሟጋች ማህበር እየተባለ የሚጠራው ቡድን ትናንት ሐሙስ ይፋ ባደረገውና ለዝግጅት ክፍላችን በላከው ግልጽ ደብዳቤ ማህበረሰቦቹና ራሱም የሚገኝበት ሲቪል ማህበራት ደብዳቤያቸውን ይድረስ ያሉት ለጠቅላይ ሚኒስትር አብይ አህመድ፣ ለኦሮሚያ ፕሬዚደንት ሺመልስ አብዲሳና የኦነግ ኦላ ወይም የኦሮሞ ነጻነት ጦር ዋና አዛዥ ላሏቸው ኩምሳ ድሪባ ወይም ጃልመሮ ነው። ባለፉት 5 ዓመታት ውስጥ በሺዎች የሚቆጠሩ የኦሮሞ ሲቪሎች ተገድለዋል፣ ታስረዋል፣ የስቃይ አያያዝ ተፈጽሞባቸዋል፣ ሚሊዮኖች ደግሞ ተፈናቅለዋል የሚለው ይህ መግለጫ በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተፈጠረው ክፍተት ይህንን አደገኛ ያለውን ሁኔታ አባብሶታል ብሎ እንደሚሰጋ ደብዳቤው ይናገራል። የኦሮሞ ሕዝብ የሁከት አዙሪት ተጋርጦበታል ባለው በዚህ ጊዜ የኢትዮጵያ መንግስትና የኦሮሞ ነጻነት ጦር ወደ ድርድር ጠረጴዛ መቅረብ አለባቸው ብለው የኦሮሞ ዳያስፖራ ማህበረሰቦች እንደሚያምኑ የሚጠቁመው ግልጽ ደብዳቤ ለግጭቱ ሰላማዊ መፍትሄ እንዲፈልጉ አሳስቧል። የሰላም ድርድሩ በአፍሪካ ህብረት ቢመራ የተሳካ ይሆናል ብለው እንደሚያምኑ ደብዳቤው አመልክቶ ዓለም አቀፍ ማህበረሰብም ድጋፍ እንዲሰጥ ጠይቋል። በደብዳቤው ላይ የኢትዮጵያ ፌዴራል መንግስትን፣ የኦሮሚያ ክልላዊ መንግስትን፣ የኦሮሞ ነጻነት ጦርንና ለሌሎችም በደብዳቤው ውስጥ የተጠቀሱ ወገኖችን ሀሳቦችና አስተያየቶች ለማግኘት እየሰራን ነው።
ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ዜናዎቹን ያቀረበችልንን ቆንጂት ታዬን እናመሰግናለን። በ22፣ 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ የካቲት 3 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከዚህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የአብይር ዘገባ እንለፍ። ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ በተካሄደ ውይይት አብዛኛው የቤተክርስቲያናቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታወቀች። የቤተክርስቲያኒቱን ፓትርያርክ ጨምሮ ሊቃነ ጳጳሳትን ያካተተ ልዑክ ከጠቅላይ ሚኒስትሩ ጋር ዛሬ ባደረገው ውይይት ነው ለአብዛኛው ጥያቄዎች መልስ መሰጠቱን የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ የገለጹት። በሌላ በኩል የቤተክርስቲያኗ ሲኖዶስ ህገወጥ ነው የሚለውና የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካል የካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳውሪዮስ በሰጡት መግለጫ የርቀ ሰላም ሂደቱን እንደሚደግፉ አመልክተዋል። ከዚሁ ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግር ጥያቄ የቀረበለት ፍርድ ቤት ቤተክርስቲያኗ በአወገዘቻቸው ተጠሪዎች ላይ የእግር ትዕዛዝ መስጠቱ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ደግሞ በቤተክርስቲያኗ በተፈጠረው ችግር ጋር በተያያዘ በጥቂቱ 8 ሰዎች መገደላቸውን ማረጋገጡን አስታውቋል። ኢሰመኮ አሁንም ወገኖችና የሚመለከታቸውን አካላት በማነጋገር ለችግሩ እልባት ለማግኘት ጥረት በማድረግ ላይ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ተናግረዋል። አድማጮች፣ የዚህ ዜና ዝርዝር እንደደረሰን እንመለስበታለን። አሁን ወደ ትንታኔው ዘገባችን እናልፋለን። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ ከትግራይ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ሰሜን ጎንደር ዞን ዳባት ወረዳ ሽመላኮ በተባለው መጠለያ ጣቢያ የሚገኙ ተፈናቃዮች ከፍተኛ የምግብ እጥረት እንዳጋጠማቸው ተናግረዋል። ተፈናቃዮቹ እንደሚሉት ከጥቅምት መጨረሻ ወዲህ ምንም አይነት የምግብና ንጽህና መጠበቂያ ባለማግኘታቸው ህጻናት ልጆቻቸው ለበሽታ እየተጋለጡ ነው። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ ችግሩ መኖሩን አምኖ በመጠለያ ጣቢያ ከሚገኙት በተጨማሪ ከማህበረሰቡ ጋር ተቀላቅለው የሚኖሩ 41,000 የሚሆኑ ተፈናቃዮች እርዳታ እያገኙ እንደሆነም አመልክቷል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ በፌዴራል አደጋ ስጋትና ስራ አመራር ኮሚሽን ጋር እየተነጋገርኩ ነው ብሏል። አስቴር ምስጋናው ዝርዝር አላት።
በሰሜን ጎንደር ዞን ዳባት ወረዳ ሽመላኮ በተባለው መጠለያ ጣቢያ ከሰሜኑ የኢትዮጵያ ጦርነት ጋር በተያያዘ ከትግራይ ክልል ከተለያዩ አካባቢዎች ተፈናቅለው የመጡ ከ2000 በላይ ተፈናቃዮች ይገኛሉ። ከነዚህ ውስጥ ዞማ በውቀት አንዷ ናት። ዞማ የአምስት ልጆች እናት ስትሆን የአምስት ወር ነፍሰ ጡርና የጸረ ኤችአይቪ መድኃኒት ተጠቃሚም እንደሆነች ትናገራለች። በመጠለያ ጣቢያው ከሁለት ወር በላይ የምግብ እርዳታ ባለመቅረቡ መድኃኒቱን ለመውሰድ መቸገሯን ትናገራለች።
በቃ ሶስተኛ ወር አድርገናል፣ ምግብ የሚባል የለም፣ ምንም ነገር የለም። አሁን ምግብ ያለመኖሩ የደረሰብኝ የማንቀጥቀጥ፣ ያው ልጆችን የምሰጣቸው በማጣቴ የመጨናነቅ፣ በቃ ጉዳት እየደረሰብኝ ነው። ያወድቀኛል፣ ለተወሰነ ሰዓት ብዥ ይልብኛል። በቃ ወደ 3 ወር አድርገናል። ከዛ መካከል ትንሽ እየፊሉ አግኝተን ነበረ፣ በቃ የለም። እዛ በኋላ
የአራት ልጆች እናት እንደሆነች የምትናገረውና በመጠለያ ጣቢያው ውስጥ እንደምትኖር የተናገረችው እመቤት እሸቴ ልጆቿ በረሃብና በንጽህና ጉድለት እየታመሙ መሆኑን ትናገራለች።
አሁን ከዚህ ያለ ችግር የኔ እናት 76 ቀን ነው፣ 77 ቀን ሆኖናል። በቃ ምንም ነገር የሚላስ የለ፣ የሚቀመስ የለ፣ መታጠቢያ ሳሙና የለ። በቃ አሁን በጣም ችግር ላይ እና በቃ ህጻናቶች 5-6 ህጻናቶች እኔ ራሴ የሴት አባወራ ነኝ፣ ግን በቃ የልጆች መታጠቢያ ሳሙና የንጽህናም የለም። ምግብም የለም። በቃ ተቅማጥ ነው አሁን ህፃኖቹ ያሉት። ራሱ በጣም ነው እርቦ ነው ያለኛል። ምን ብዬ ልንገርሽ? በጣም ችግር ላይ ነው ያለ ነው።
አቶ ሙሉጌታ አስማማው በመጠለያ ጣቢያው ተጠሪ እንደሆኑ ይናገራሉ። በመጠለያ ጣቢያው ውስጥ 2039 ተፈናቃዮች አሉ ብለዋል። ከነዚህ ውስጥ 700 የሚጠጉት ከአምስት ዓመት በታች የሆኑ ህጻናት፣ 78 ነፍሰ ጥሮች፣ ከ300 በላይ የሚሆኑት አጥቢ እናቶች፣ 126 የሚሆኑት ደግሞ ጸረ ኤችአይቪ መድኃኒት ተጠቃሚ ናቸው ብለዋል። ሙሉጌታ በመጠለያ ጣቢያው አሁን ያለውን ችግር እንዲህ ያብራራል።
ወደ 3 ወር አካባቢ ነው አቋርጦብን ያለን። ደግሞ ነገራችን ላይ የሚመጣውም ደግሞ ለ45 ቀን ነው። በጣም አነስተኛ ነው። ለዛም ደግሞ በጣም ከቀረ ስለቆየብን አሁን እዚህ ጋር ያሉት አዲስ ነፍሰ ጡር እንደዚሁም መድኃኒት ተጠቃሚዎች
የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ሰላም ይሁን ሙላት በዞኑ ውስጥ በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ 41,000 የሚሆኑ ተፈናቃዮች እንዳሉ ገልጸው ተፈናቃዮቹ ላለፉት 7 ቀናት እርዳታ እያገኙ አይደለም ብለዋል።
ትክክል ነው፣ ዘግይቷል። እንዲህ የሚመለከተው አካል የበለጠ ኦልሞስት ከስልሳ ቀን በላይ ሆኗቸዋል። እንግዲህ የፌዴራል መንግስት በተለይም ደግሞ የፌዴራል አደጋ መከላከል ለክልሉ አደጋ መከላከል ጉሄድ የሚል ወይም አሰራጭ የሚል ፍቃድ ባለመስጠቱም እስካሁን የመዘግየት ሁኔታ ገጥሟል። እንዲህም የሚመለከተው ጋር እየተናበበ ነው ማለት ይችላል። በሆስት ኮሚኒቲ 41,000 ተፈናቃይ አለኝ። ዳባት ካምፕ ላይ ያሉት 2,800 ናቸው። አሁን ባለው ተጨባጭ ሁኔታ የዳባቶች ብቻ አይደሉም፣ በሆስት ኮሚኒቲ የተጠለሉ ማህበረሰቦች አሉን። እንደገናም ደግሞ በችግር ተጋላጭ ሆኖ በጦርነት ምክንያት የቆዩ ማህበረሰቦች አሉ። በጥቅሉ ለዚህ ማህበረሰብ ምግብ አልቀረም።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን ተፈናቃዮች ያነሷቸው ችግሮች በሙሉ መረጃ እንዳላቸው ገልጸው ችግሩን ለመፍታት ከፌዴራል አደጋ ስጋትና ስራ አመራር ኮሚሽን የስራ ኃላፊዎች ጋር እየተነጋገሩ መሆናቸውን ገልጸዋል።
ሰሜን ጎንደር ዞን ያሉ ተፈናቃዮችን ድጋፍ በተመለከተ ዞኑ የላከው አጭር ሪፖርት አለ። ትክክል ነው፣ ዞኑ የምግብ ክፍተት እየገጠማቸው እንደሆነ ልኳል። ይህንን መሰረት አድርገን እኛ ጉዳዩ ከሚመለከተው አካላት ጋር ማለትም ከፌዴራል አደጋ ስጋትና ከሌሎች ጉዳዩ ከሚመለከታቸው አካላት ጋር ምክክር እየተደረገ ነው። ያቀረቡት ነገር ትክክል ነው። ይህን ችግር ለመፍታት ግን ጥረት እያደረግን እንገኛለን።
በአማራ ክልል በግጭት ምክንያት ተፈናቅለው ከማህበረሰቡ ጋር ተቀላቅለው የሚኖሩና በመጠለያ ጣቢያ ውስጥ ላሉ 6.7 ሚሊዮን ተፈናቃዮች አስቸኳይ የምግብ እርዳታ ድጋፍ እንደሚያስፈልጋቸው ለፌዴራል መንግስቱ ጥያቄ ማቅረባቸውንና መንግስት ድጋፍ ለማድረግ የፈቀደው ለ3.5 ሚሊዮን ዜጎች ብቻ መሆኑን አቶ እያሱ ባለፈው ሳምንት ለቪኦኤ መናገራቸው ይታወሳል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት ባወጣው መግለጫ በኢትዮጵያ በግጭትና በተፈጥሮ አደጋ ለተጎዱ አካባቢዎችና ተጋላጭ ለሆኑ ሰዎች የሚደረገውን የሰብአዊ ድጋፍ የሚያደርጉ ለጋሽ ድርጅቶች እንዲቀጥሉና እንዲያጠናከሩ ማሳሰቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የአሜሪካ ድምጽ ራዲዮ የአርብ ምሽት ዝግጅታችን ይቀጥላል። በቀደም ሲል አስተዋውቀ ነው የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሚመለከተው ዜና አሁን ደርሶናል። ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ በተካሄደ ውይይት አብዛኛው የቤተ ክርስቲያኒቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አስታውቃለች። የቤተ ክርስቲያኒቱን ፓትርያርክ ጨምሮ ሊቃነ ጳጳሳትን ያካተተ ልዑክ ከጠቅላይ ሚኒስትሩ ጋር ዛሬ ባደረገው ውይይት ነው ለአብዛኛው ጥያቄዎች መልስ መሰጠቱን የቅዱስ ሲኖዶሱ ዋና ጸሐፊ አቡነ ጴጥሮስ የገለጹት። በሌላ በኩል የቤተክርስቲያኗ ሲኖዶስ ህገወጥ ነው የሚለውና የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካል የካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳውሪዎስ በሰጡት መግለጫ የእርቀ ሰላም ሂደቱን እንደሚደግፉም አመልክተዋል። ከዚሁ ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእግር ጥያቄ የቀረበለት ፍርድ ቤት ቤተ ክርስቲያኗ ባወገዘቻቸው ተጠሪዎች ላይ የእግር ትዕዛዝ መስጠቱ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ደግሞ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በጥቂቱ 8 ሰዎች መገደላቸውን ማረጋገጡን አስታውቋል። ኢሰመኮ ሁለቱንም ወገኖች እና የሚመለከታቸውን አካላት በማነጋገር ለችግሩ እልባት ለማግኘት ጥረት በማድረግ ላይ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መለሰ ተናግረዋል። ኬኔዲ አባተ ነው ዝርዝሩን የያዘው።
በትናንትናው ዕለት በወቅታዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጉዳይ ላይ ከመንግስታቸው ከፍተኛ የሥራ ኃላፊዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ዛሬ ደግሞ ከሃይማኖት አባቶች ጋር ተነጋግረዋል። ከጠቅላይ ሚኒስትሩ ጋር የተወያየው የቤተክርስቲያኒቱ ልዑክ በፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የተመራ መሆኑን ከውይይቱ በኋላ በሰጡት መግለጫ የጠቀሱት የቤተክርስቲያኗ ቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ አብዛኛው የቤተክርስቲያኒቱ ጥያቄዎች መመለሳቸውን ተናግረዋል።
ክቡር ጠቅላይ ሚኒስትሩ ተጠርተን ያው ጥያቄያችን ይዘን ቀርበን ነበረ። ጥያቄያችን አንድ ነው፣ ህገ ቤተክርስቲያን ይከበር፣ እንደገና አጠቃላይ በሀገሪቱ ያለው ህዝባችን መብቱ ይጠበቅ። በሀገሪቱ ህግ መሰረት የቤተክርስቲያኒቱ ህጋዊ መብት ስላላት ንብረቷ፣ ሀብቷ እንዲጠበቅ። እነዚህ ካልሆኑ ወደ ሰላማዊ ሰልፍ እና ሌሎችም ህጋዊ የሆኑ ውሳኔዎችንና ሂደቶችን እንሄዳለን ብለን ነበር። ስለዚህ ይህን መሰረት አድርጎ ዛሬ ከጠቅላይ ሚኒስትሩ ጋር በደንብ አውርተናል። በብፁዕ ወቅዱስ ፓትርያርካችን መሪነት በመንፈሳዊ ግርማ፣ በመንፈሳዊ በቤተ ክርስቲያኒቱ ታላቅ ክብር ሁነን እግዚአብሔር ማክብሮን ብዙ ጥያቄዎቻችን ተመልሰዋል። እነዚያን አጠቃላይ ነገ ነው የምንገልጻቸው። ስለዚህ የነበረን ጥያቄ በአጠቃላይ በመንግስት በክቡር ጠቅላይ ሚኒስትሩም እንደዚሁም በሌሎች እዚያ ባሉት ተገቢ ጥያቄ እንደሆነ ተገንዝበዋል እንዳልኩት። ስለዚህ ጉዳይ ነገ በሰፊው እንገልጻለን።
ጠቅላይ ሚኒስትር አብይ አህመድ ከቤተ ክርስቲያኗ አባቶች ጋር ያደረጉትን ውይይት በተመለከተ ከመንግስት በኩል ግን እስካሁን በይፋ የተሰጠ መግለጫ የለም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ህገወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካል ለየካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። ቤተ ክርስቲያኗ ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳዊሮስ በሀገር ውስጥ ለሚገኝ መገናኛ ብዙሃን በሰጡት መግለጫ የተጀመረውን የእርቀ ሰላም ሂደት እንደሚደግፉም ገልጸዋል።
በጠራነው ሰላማዊ ሰልፍ ላይ ለመገኘት በዝግጅት ላይ የነበራችሁ ሁሉ ጉዳዩ ከሃይማኖታዊ ጥያቄ ይልቅ ወደ ፖለቲካዊ አመፅ የተቀየረ በመሆኑ ተገንዝባችሁ በእኛ የሃይማኖታዊ ጉዳይ ምክንያት ህዝባችን ላልተፈለገ ብጥብጥና ፖለቲካዊ መስዋዕትነት እንዲከፍል ስለማንፈልግ ሰላማዊ ሰልፉን ለሌላ ጊዜ ማዘባበራችን እንገልጻለን። በቅዱስ ሲኖዶሱ ስም የሚሰጡ መግለጫዎች የጥቂት አንባገነን ግለሰቦች እንጂ የሙሉ የሲኖዶሱ አባላት ውሳኔ ባለመሆኑ የተጀመረውን የእርቅ እንቅስቃሴ የምንደግፍ መሆናችንን እንገልጻለን።
የጸጥታና ደህንነት የጋራ ግብረ ኃይል ትናንት ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች በተመሳሳይ ቀንና ቦታ ህገወጥ ሲል የገለጸው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ማለቱን ተከትሎ ነው አንደኛው ወገን ሰልፉን መሰረዙን ያስታወቀው። ከጠቅላይ ሚኒስትር አብይ ጋር ዛሬ ስለተደረገው ውይይት ነገ የካቲት 4 ከጠዋቱ 3 ሰዓት ላይ ማብራሪያ እንደሚሰጡ የተናገሩት አቡነ ጴጥሮስ በበኩላቸው መንግስት እውቅና አልሰጠውም ያለው እና ቤተ ክርስቲያኗ ከነገ በስቲያ የካቲት 5 የጠራችው ሰላማዊ ሰልፍ ይካሄድ እንደሆን አሊያም ተሰርዞ እንደሆን ያሉት ነገር የለም። ይሁን እንጂ የተጠራው ሰላማዊ ሰልፍ እንዳይካሄድ መንግስት ትናንት የሰጠውን መግለጫ ተከትሎ የክልል መንግስታትም ዛሬ ባወጡት መግለጫ ለሰልፉ እውቅና እንደማይሰጡና ይህን ማሳሰቢያ ችላ በማለት ሰልፍ የሚካሄድ ከሆነ እርምጃ እንደሚወስዱ አስጠንቅቀዋል። በተያያዘ ዜና ቤተ ክርስቲያኗ የእግድ ጥያቄ ያቀረበችባቸው አካላት በአገር ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ግቢ እንዳይገቡ ከፍተኛ ፍርድ ቤት በጊዜያዊነት እንዳገዳቸው የቤተ ክርስቲያኗ ጠበቃና የህግ አማካሪ ቡድን አስታውቋል። ጠበቃ አንዱ አለም በእውቀቱ የህግ ቡድኑ አባል ናቸው።
በተለያየ ቦታ የክርስቲያን ይዞታዎችን ለመንጠቅም በሚመስል እንቅስቃሴ ውስጥ ስለሚገኙ አንድ እግድ ይሰጣቸው የሚል ጥያቄ አቅርበን ነበረ። ይህን በተመለከተ ችሎቱ በሰጠው ትእዛዝ ቤተ ክርስቲያን ከጠየቀቻቸው በርካታ የእግድ ጥያቄዎች ውስጥ ለጊዜው አመልካች በኢትዮጵያ ውስጥ ወዳሏት አብያተ ክርስቲያናት ከአንደኛ እስከ 29 የተጠቀሱት ተጠሪዎች ለጊዜው እንዳይገቡ የግድ ተሰጥቷል። ስለዚህ ይሄ ትዛዝ ከተሰጠበት ከዛሬ ቀን ጀምሮ ተጠሪ ያረግናቸው በቀድሞ ስማቸው ቅድም ያልኩትና አባ ሳቢሮስ፣ አባ ዜና ማርቆስ እና አባ ኤውስታቲዮስ እና ሌሎች ደግሞ ከነሱ ሹመት አግኝተናል የሚል ግለሰቦች ከዛሬ ጀምሮ በየትኛውም በኢትዮጵያ ውስጥ በሚገኙ አብያተ ክርስቲያናት ቅጥር ግቢ ውስጥ እንዳይገቡ የግድ ትዕዛዝ ተሰጥቷል ማለት ነው።
የፌዴራል ፖሊስ፣ የኦሮሚያ ክልል መንግስትና የክልሉ ፖሊስም እግድ ከተጣለባቸው አካላት መካከል መሆናቸውን የጠቀሰው የህግ ቡድኑ የክስ ሂደቱ ቀጣይ መሆኑንና በሁለቱ ወገኖች መካከል ክርክሮች እየተካሄዱ መሆኑንም ጠቅሷል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ የካቲት 3 2015 ዓ.ም ባወጣው መግለጫ እስካሁን ባደረገው ክትትልና ምርመራ አዲስ ቤተ ክህነት አቋቁመናል በማለት ያሳወቁት ጳጳሳት በአንዳንድ ቦታዎች በኃላፊዎች ድጋፍ ጭምር በተለያዩ የኦሮሚያ ክልል ከተሞች የሚገኙ ሀገረ ስብከቶችን መያዛቸውን መረዳት ተችሏል ብሏል። በዚህም ሂደት አዲስ ቤተ ክህነት አቋቁመናል በማለት ያሳወቁትን ጳጳሳት በተቃወሙ ሰዎችና የሃይማኖት መሪዎች ላይ ድብደባ፣ ማዋከብ፣ ከቤተ ክርስቲያናት ማባረር፣ የመንቀሳቀስ መብትን በኃይል መገደብና ከህግ ውጭ እስራት እንደተፈጸመ እንዲሁም ሲኖዶሱ ከጥር 29 እስከ የካቲት 1 2015 ዓ.ም የሚታሰበውን የጾም ወቅት አስመልክቶ ያቀረበውን የጥቁር መልበስ ጥሪ የተቀበሉ ሰዎች ላይ በተለያዩ ቦታዎች እስር፣ ወከባ፣ ከስራ ቦታና አገልግሎት መስጫ ቦታዎች ማግለል እንደተፈጸመ አውቅ ያለው ሲልም ኢሰመኮ አስታውቋል። ስለ መግለጫው ማብራሪያ የሰጡን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ እስካሁን በሻሸመኔ የስምንት ሰዎች ህይወት ማለፉን ኮሚሽኑ እንዳጣራ ተናግረዋል።
በዚህ ባጭር ጊዜ ውስጥ ማረጋገጥ የቻለው በተለይ በሻሸመኔ የተፈጠረውን አለመረጋጋት በተመለከተ የሞቱ 13 ሰዎች ይሆናሉ ተብሎ ነው የተባለው የነበረው እኛ ጋር የመጣው አቤቱታ። እኛ ማረጋገጥ የቻለው ግን ስምንቶቹን ነው። ከዛም በላይ ሊሆን ይችላል፣ ምክንያቱም በየአካባቢው እየተፈጠሩ ያሉ ክስተቶች ስላሉ ሁሉንም ማረጋገጥ አልቻለም። ግን ሁኔታው እየተካረረ ስጋቱ እየሰፋ ስለመጣ መግለጫውን ማውጣት አስፈላጊ ሆኖ ስለተገኘ በተቻለ መጠን ደግሞ የተጠሩት ሰልፎች ሁኔታውን ሊያባብሱት ይችላሉ በሚል ለዛ ነው ጥሪውንም አያይዘን ያቀረብነው።
ኮሚሽኑ በመንግስት የጸጥታ አባሎች ተመጣጣኝ ባልሆነ የኃይል አጠቃቀም በጥይትና በድብደባ የተፈጸሙ ግድያዎችና ሌሎች የመብት ጥሰቶች ተገቢ ያልሆኑና የዜጎችን በህይወት የመኖር በነጻነት ሃይማኖታቸውንና ሐሳባቸውን የመግለጽ ህገ መንግስታዊ መብቶች የሚጻረሩ የሰብአዊ መብቶች ጥሰቶች ናቸው ሲል አውግዟል። ይሁን እንጂ ኢሰመኮን ጨምሮ ይህን ጉዳይ በተመለከተ ከዚህ ቀደምም በተለያዩ አካላት የቀረበውን ውንጀላ በተመለከተ መንግስት እስካሁን ያለው ነገር የለም። የኢሰመኮ ምክትል ዋና ኮሚሽነር ራኬ መሰለ በሰጡን አስተያየት መንግስት በህግ መሰረት ብቻ ኃላፊነቱን እንዲወጣ ጠይቀው ችግሩ በሰላማዊ መንገድ እንዲፈታ ኮሚሽኑ ጥረት እያደረገ መሆኑንም ተናግረዋል።
እንደዚህ አይነት ሁኔታዎች እንግዲህ በተቻለ መጠን መረጋጋት ባለበት ሁኔታ ተነጋግሮ ሁኔታዎችን መፍታት የሚቻልበትን ሁኔታ በሽምግልናም በውይይትም በመነጋገርም ለመፍታት የሚቻልበትና ነገሩን ወደ ከፍ ያለ የሰብአዊ መብት ጥሰት ሁኔታ ላይ እንዳይደርስ ለሁሉም ምዕመናኑንም ሌሎችንም ወገኖች ሁሉ ጥሪ ነው ያቀረብነው፣ መንግስትንም ጨምሮ ማለት ነው። በተለይ ደግሞ አሁን በሚቀጥሉት ቀናቶች ሰልፎቹ የሚካሄዱ ከሆነ የመንግስት የጸጥታ ኃይሎች በተቻለ መጠን የሰዎችን የሃይማኖት መብት የመሰለፍ ተቃውሞ የማሳየትና የማቅረብ መብታቸውን ባከበረ ሁኔታ ሰልፎቹ የሚካሄዱ ከሆነ በዛ ሁኔታ ነገሩን ለማረጋጋትና ውይይቱን፣ ንግግሩን፣ ሽምግልናውን እንዲካሄድ እና ወደ መግባባት እንዲደረስ ጥሪ እናቀርባለን። እንግዲህ በዚህኛ ሁኔታ በተቻለ መጠን ከሌላው ጊዜ በክትትልና በምርመራ ከምናደርገው በተለየ ሁኔታ የሚመለከታቸውን አካላቶች በሙሉ በማነጋገር ላይ ነን ያለ ነው። በተቻለ መጠን እንዳልኩት በሽምግልና በመነጋገር በመመካከር ሁኔታው እንዲፈታ እያነጋገርን ነው ያለ ነው። ተስፋ እናደርጋለን እንግዲህ ውጤት እንደሚኖረው በቅርብ ጊዜ።
የአዲስ አበባ ከተማ አስተዳደር ትናንት ባወጣው መግለጫ ደግሞ በከተማዋ አንዳንድ አካባቢዎች በሚገኙ ቤተ ክርስቲያናት በሐሰት መረጃ ምዕመናን ግጭትና ትርምስ ውስጥ እንዲገቡ ሙከራ ተደርጓል ብሏል። በቤተ ክርስቲያኗ ያጋጠመው ችግር በውስጥ አሰራሯና ስርዓቷ እንዲፈታ አቋም እንዳለው የገለጸው አስተዳደሩ ከዚህ ውጭ የሚደረጉ ሁከት የመፍጠር ጥረቶችን አልታገስም ሲል አስጠንቅቋል። በዛሬው ዕለት በከተማዋ የሚገኙ ሁሉም ትምህርት ቤቶችም ተዘግተው ይዋሉ የዋሉ ሲሆን የተዘጉበት ምክንያት ግን አልተገለጸም። ይሁን እንጂ ትምህርት ቤቶችን ጨምሮ በከተማዋ የሚገኙ በርካታ የፌደራልና የከተማዋ የመንግስት ተቋማት ዛሬ በወቅታዊ ጉዳይ ላይ ሰራተኞቻቸውን ስለማወያየታቸው ያገኘነው መረጃ ያመለክታል። ከቤተክርስቲያኗ ወቅታዊ ጉዳይ ጋር በተያያዘ ፌስቡክ እና ቴሌግራምን ጨምሮ የተለያዩ የማህበራዊ መገናኛ ብዙሃን ከትናንት ምሽት ጀምሮ በመደበኛ መንገድ አገልግሎት እንዳይሰጡ መደረጋቸውም ታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩም ዜና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ይያዛል። ቅዱስ ሲኖዶስ በትግራይ ክልል ለሚገኙ ሊቃነ ጳጳሳት ተቋርጦ የቆየው ግንኙነት እንዲቀጥል ያቀረበውን ጥሪ እንደማይቀበሉት የአዲግራት ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ ለአሜሪካ ድምጽ ገለጹ። ሊቀ ጳጳሱ በትግራይ ያለን ሊቃነ ጳጳሳት አቋማችን ቀድሞ የታወቀ ነው አይቀየርም ብለዋል። በአሁኑ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላለ ክስተት አስተያየት ተጠይቀውም የማቀው ነገር የለም ብለዋል። ሙልጌታ ጽብሃ ተጨማሪ አለው።
በፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ተፈርሞ የወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ደብዳቤ በትግራይ ክልል ለሚገኙ አምስት ሊቃነ ጳጳሳት ከጦርነቱ በፊት የነበረን ግንኙነት እንቀጥል የሚል ጥሪ የያዘ ነው። ደብዳቤው ከተላከላቸው ሊቃነ ጳጳሳት አንዱ የአድግራት ምስራቃዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ ደብዳቤው እንደደረሳቸው ገልጸው ሆኖም አሁንም የሚቀየር አቋም የለንም ሲሉ ለአሜሪካ ድምጽ ተናግረዋል።
ብሳታችን ቢጽፉም እኛ የማንቀበል መሆናችን፣ መንበረ ሰላማም ወደ ኋላ የማንመለሰው መሆናችን፣ ዳስ ወደ ፊት እናስቀጥለዋለን ካልሆነ በስተቀር ደብዳቤ ተጽፏል ብለን ወደ ኋላ የምንመልሰው የምንሸማቀቅበት የምንሰራበት የምንቀልስበት ጉዳይ አንድና አንድ የለም። አቋማችን ዛሬም ነገም ከነገ ወዲያም ከነገ ወዲያም አንድና አንድ ነው። ምንም የምናመጣው ምክንያት የለም። የሚቀርብን የለም፣ የሚጨመርብንም የለም። የመጨረሻ ሞተናል አይደለም? ተቀብረናል እኮ። ስለዚህ በህይወታችን ከበሉን፣ በህይወታችን ካረዱን፣ በህይወታችን በእሳት ካቃጠሉን፣ ካጋዩን ሰዎች ጋራ ከእንግዲህ ወዲህ ተቀላቀለን የምንሰራበት ጉዳይ አንድና አንድ የለም። ክቡር ወንድም
ለተላከላቸው ደብዳቤ ምላሽ በደብዳቤ ለመስጠት እየተዘጋጁ መሆናቸው የገለጹት ብፁዕ አቡነ መርሃ ክርስቶስ በትግራይ ክልል ያለን የሁላችን ብፁዓን ሊቃነ ጳጳሳት አቋም ተመሳሳይ ነው ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈው ደብዳቤ በጦርነቱ ምክንያት በተከሰተው ችግር ቤተክርስቲያኗ ማዘኗ እንደሚገልጽ ሆኖም በፖለቲካ ሴራ ብሎ በጊዜው ሀዘኗ ባለመግለጿና ድርጊቱ ባለማውገዟ በትግራይ ያሉ የቤተክርስቲያኗ መሪዎች የተፈጠረው ቅሬታ ተገቢ ነው ብለዋል። ጊዜው ያለፈ ቢሆንም ግንኙነት ከጀመርን በኋላ በአንድነት አስፈላጊው ሁሉም ነገር እናደርጋለን ሲል ያስረዳል። በዚህ ጉዳይ አስመልክቶ የተጠየቁት አቡነ መርሃ ክርስቶስ ለትግራይ ህዝብ በይፋ በመገናኛ ብዙሃን ይቅርታ ሊጠየቅ ይገባል፣ እኛ የምንኖረው ከህዝባችን ጋር ነው ብለዋል።
እኛ ከህዝባችን ነው ያለ ነው። ህዝብ ትግራይ ይቅርታ በድንናሃል። የደረሰበት ችግር እያወቅነ ችግሩን ባለማውገዛችን ተሳስተናል፣ ይቅርታ አድርግልን ብለው ህዝቡን ትግራይ በሙሉ ነው መጠየቅ ያለባቸው። በየሳ በሚዲያ ነው የሚገለጠው።
በአዲስ አበባ ከሚገኙ የቅዱስ ሲኖዶስ አባላት ብፁዓን ሊቃነ ጳጳሳት ጋር በስልክም ሆነ በሌላ መንገድ በቅርቡ ተገናኝታችሁ ታውቃላችሁ ወይ የሚል ጥያቄ የቀረበላቸው አቡነ መርሃ ክርስቶስ ተከታዩ መልስ ሰጥተዋል።
ማንገናኝም፣ ማንፈልጋቸውም፣ አይፈልጉንም። ምን ብለው ይደውሉልናል? ምን ብለን እንደውልላቸዋለን? ምን ብለን ግንኙነቱን አቋርጠናል ብለናል?
በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈጠረውን ሁኔታም አስመልክቶ አቡነ መርሃ ክርስቶስ ጠይቀናል።
ብፁዕ አቡነ መርሃ ክርስቶስ፣ በአሁኑ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየታየ ያለው ክስተት እርስዎ እንዴት ያዩታል?
ስለ እሱም እናውቀው ጉዳይ የለም።
በትግራይ ክልል የሚገኙ የቤተ ክርስቲያኗ መሪዎች ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተለይተው በአቋቋሙትና መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት ብለው በሰየሙት ቤተ ክህነት ጉዳይ አንደራደርም ሲሉ በዚሁም እንደሚቀጥሉ በያዝነው ሳምንት ማክሰኞ ዕለት መግለጻቸው ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
በተከታዩ ዜና ደግሞ ወደ ሶሪያና ቱርክ ስናልፍ በሶሪያና ቱርክ የደረሰውን ርዕደ መሬት ተከትሎ የአደጋ ሰራተኞች አሁንም ፍርስራሽ ውስጥ በህይወት የተቀበሩ ሰዎችን ለማዳን ጥረታቸውን በቀጠሉበት በዚህ ወቅት የአውሮፓ ህብረትና የተባበሩት መንግስታት ድርጅት ለአደጋው ሰለባዎች ያላቸውን ድጋፍ በመግለጽ ላይ ናቸው። በሁለቱ ሀገሮች በድምር 22,000 የሚደርስ ህይወት የቀጠፈው ይህ አደጋ ከ25 ዓመት ወዲህ ዓለም ያጋጠማት አስከፊ አደጋ ተደርጎ ተመዝግቧል። የአሜሪካ ድምጽ ያጠናቀረውን ዘገባ እንግድ ወልድ ያቀርበዋል።
ዛሬ ማለዳ ከዜና ሰዎች ጋር የተነጋገሩት የአውሮፓ ካውንስል ፕሬዚደንት ቻርልስ ሚሼል የአውሮፓ ህብረት ለሁለቱም ሀገሮች ያለውን ድጋፍ በተመለከተ በድጋሚ ቃል ገብተዋል።
በቱርክና በሶሪያ ስለደረሰው ከባድ ርዕደ መሬት ትንሽ ማለት እፈልጋለሁ። ለአደጋው ሰለባዎች ሀዘናችንን ገልጸናል። በተጨማሪም እንደ አውሮፓ ህብረት ከአባል አገሮች ጋር በመሆን በአደጋው የተጎዱትን በህይወት የተረፉትን ለመርዳት እንዲሁም የነፍስ አድን ስራውን ለመደገፍ ያለን ቁርጠኝነት ገልጸናል።
በቱርክና በሶሪያ በድምሩ 22,000 የሚጠጉ ሰዎች ህይወታቸው ማለፉ ሲረጋገጥ ከ25 ዓመት ወዲህ ያልታየ ከባድ ርዕደ መሬት መሆኑ ተነግሯል። የሀገር ውስጥና የውጭ ባለስልጣናት እንደሚገምቱት የሟቾቹ ቁጥር ሊያሻቅብ እንደሚችል ይጠበቃል። ከአውሮፓ ህብረት ኮሚሽን ፕሬዚደንት ኦርሰላ ቮንደር ላይን ጋር በመሆን መግለጫ የሰጡት ቻርልስ ሚሼል ባለፈው ሰኞ የደረሰው ርዕደ መሬት በርካታ አካባቢዎችን እንዳልነበሩ አድርጓል። የተመድ ባለስልጣናት በበኩላቸው ሶሪያ በቀውስ ላይ ቀውስ ገጥሟታል በማለት 10.9 ሚሊዮን የሚሆኑ ሰዎች በመሬት ነውጡ ተጎድተዋል ሲሉ አስታውቀዋል። ከርዕደ መሬቱ ቀደም ብሎም ቢሆን በአገሪቱ ለ10 ዓመት በተካሄደው ጦርነት ምክንያት 15.3 ሚሊዮን ሰዎች ሰብአዊ እርዳታ ጠባቂዎች ነበሩ ብለዋል። ጌር ፔደርሰን በሶሪያ የተመድ ዋና ጸሐፊ ልዩ መልእክተኛ ናቸው።
በሁለቱም አገሮች በአደጋው የተጎዱ ሰዎች ቁጥር አሁንም እየጨመረ ነው። በዚህ እጅግ ቀዝቃዛ በሆነ ወቅት በፍርስራሹ ስር ከነህይወታቸው ተቀብረው የሚገኙ ሰዎች ቁጥር በርካታ ነው። የመሬት ነውጡ የተከሰተው በሰሜን ምዕራብ ሶሪያ ያለው ቀውስ ቀድሞውንም በተባባሰበት ወቅት ነው። ግጭቱ ከተጀመረ አንስቶ እንደዚህ ወቅት ከፍተኛ ድጋፍ የሚያስፈልግበት ወቅት ኖሮ አያውቅም።
ፔደርሰን ትናንት ሐሙስ እንዳሉት በአሌፖ ብቻ 3,000 የሚሆኑት ቤቶች ፈርሰው ወደ 100,000 የሚሆኑ ሰዎች ተፈናቅለዋል የሚል ግምት አለ። በቱርክ የተባበሩት መንግስታት ድርጅት ሰብአዊ እርዳታ ከጋዜንቴፕ ወደ ምዕራብ ሶሪያ የሚያመላልስበት ዋና አውራ ጎዳና በርዕደ መሬቱ ፈርሶ ተዘግቷል። የረድኤት ሰራተኞች ከነዳጅ እጥረትና ከብርዳማ ወቅት እንዲሁም ከፈራረሱ መንገዶች ጋር በመታገል እርዳታ ለማድረስ እየሞከሩ ነው።
ወደ ሀገር ውስጥ ዜና መለስ ብለን ከሲዳማ የደረሰን አንድ ዜና አለ። በሲዳማ ክልል የሚንቀሳቀስ ሲዳማ ፌዴራሊስት የተሰኘ ፓርቲ 10 የፓርቲው አባላት ታስረውብኛል፣ የሰብአዊ መብት ጥሰትም ተፈጽሞባቸዋል ሲል ትላንት ባወጣው መግለጫ አስታውቋል። የክልሉን መንግስት ምላሽ ለማካተት ለመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ በተደጋጋሚ ቢደወልም ምላሽ አልተገኘም። አድማጮች፣ የምሽቱን ዝግጅታችንን የአሜሪካ ድምጽ ራዲዮ የምሽቱን የአማርኛ ፕሮግራም ነው እየተከታተላችሁት ያላችሁት። ዝግጅቶቻችን በ22፣ 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዘወትር ሰኞ እስከ እሁድ እስከ ምሽቱ 3 ሰዓት ጀምሮ የሚተላለፍ ነው። አሁን አንድ ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የአሜሪካ ድምፅ የአማርኛ አገልግሎት ተመልሰናል። ቀደም ሲል ወደ አስተዋወቅ ነው የሲዳማ ፌዴራሊስት ፓርቲ 10 የፓርቲው አባላቶች ታስረውብኛል ወዳለው ዘገባ ነው የምናልፈው። ዮናታን ዘብዴዎስ ነው ያደረሰን።
በሐዋሳ ዩኒቨርሲቲ የህግና የአስተዳደር ረዳት ፕሮፌሰር የሆኑት የሲዳማ ፌዴራሊስት ፓርቲ ሊቀመንበር ተሰማ ኤልያስ የፓርቲው አባላት በአገረ ሰላም በባንሳና በሐዋሳ ፍርድ ቤት ሳይቀርቡ ለሳምንታት ታስረዋል። ቤተሰቦቻቸው እንዳያዩዋቸው ተደርጓል። ድብደባና መሰል የሰብአዊ መብት ጥሰት ተፈጽሞባቸዋል ሲሉ ትናንት በሰጡት መግለጫ አስታውቀዋል።
አገረ ሰላም ላይ ለምሳሌ ፓርቲው ቅርንጫፍ ጽህፈት ቤት የከፈተውን ታፔላ አውርዶ በፖሊስ አማካኝነት አውርደው አስተባባሪዎች ላይ ወከባ ፈጥሮ ከልክሎ ነበረ። ይህንን ስንጠይቅ ክልሉ ነው የከለከለው። ከልክሉ ብሎናል። ክልሉ ፖሊስ ኮሚሽን በይፋ ቅርንጫፎች እንዳይከፈቱ እንዳይደራጁ ብሎናል በማለት ነው ይህንን የሰጠን። ይህንን የድምፅ ቅጅም ሙሉ ማስረጃ በእጃችን ይዘን ነው ያለ ነው። በተመሳሳይ ሁኔታ ከዛ የባሰ ሁኔታ በሆሮሬሳ ወረዳ የቅርንጫፍ ጽህፈት ቤት የከፈትነውን ታፔላ የፓርቲውን ታፔላ በማውረድ እየከፈቱ ያሉ አስተባባሪዎቻችን ሙሉ በሙሉ አስሯቸዋል። ማሰር ብቻ አይደለም፣ 10 አስተባባሪዎቻችን አስሮ ድብደባ ኢሰብአዊ በሆነ መልኩ እየደበደባቸው ካሰረ በኋላ ከሌሊቱ 6 አካባቢ ገደማ ከታሰሩበት ከሀገረ ሰላም ወስደው ወደ በንሳ እየወሰደ በየመንገዱ እያወረደ እየደበደበ ድብደባ እየፈጸመ በንሳ ካሳደረ በኋላ ቤተሰቦቻቸው ማየት የማይችሉበት ወደ ሐዋሳ አምጥተው ሐዋሳም ለአሸማቀው ፖሊስ ጣቢያ ከፋፍሎ ካሰራቸው በኋላ ወደ ማረሚያ ነው የሰደዳቸው።
ፓርቲያቸው ባወጣው ባለ 5 የአቋም መግለጫ የክልሉ መንግስት በሚያዘጋጃቸው ስብሰባዎችና ህዝባዊ ውይይቶች የህዝቡን ክብር የሚነኩ ባላቸውና የህዝቡን የስልጣን የበላይነትና እሴቱን ያላከበሩ ስድብን ያዘሉ ዛቻዎችን ማድረስ ይገኙበታል ሲል በጽሁፍ የቀረበው መግለጫ አስታውቋል። መግለጫው በኑሮ ውድነት የተቸገረ ናቸው ያላቸውን የክልሉ መንግስት ሰራተኞች ደሞዛቸው ያለ ፍቃዳቸውና እውቅናቸው ህጋዊነትን ባልተከተለ መንገድ ይቆረጥባቸዋል ሲልም ይዘረዝራል። ከዚህም በተጨማሪ በክልሉ በመልካም አስተዳደር እጦት ተነሳ ከፍተኛ ስራ አጥነት ችግር እያለ እንደሌለ ተደርጎ ሪፖርት ይደረጋል ሲል መግለጫውን ለጋዜጠኞች በጽሁፍ ያቀረቡት የፓርቲው የህዝብ ግንኙነት ኃላፊ አቶ ጻድቁ ሙሴ ተናግሯል።
የክልሉ መንግስት በክልሉ የሚታየውን ልክ ያለፈ የስራ አጥነት ቀውስ ከመካድ ማመኑ ለመፍትሄው ይሁን ለስራ አጡ ወጣት ሞራልም የተሻለ እንደሆነ እናምናለን። በተለይ ቀውሱ በክልሉ ጎልቶ የሚታይ ዋና ዋና ምክንያቶች የመልካም አስተዳደር እጦት፣ የሙስና፣ የብልሹ አሰራር ውጤት ጭምር ስለሆነ ፍትሐዊ አሰራር መዘርጋት ቀውሱን ለመቀነስ ትልቅ ሚና ይኖረዋል ብለን እናምናለን።
ጎሰኝነት፣ አንድነትን የሚሸረሹና አድሏዊ አሰራር፣ የፍትህና የመልካም አስተዳደር እጦት በክልሉ ተንሰራፍቷል የሚሉት የፓርቲው ሊቀመንበር ረዳት ፕሮፌሰር ተሰማ ይህም ህዝቡን አስቆጥቷል ብሏል። በመሆኑም በክልሉ አለ የሚሉት ከፍተኛ ነው ያሉት የሙስናና የሌብነት ወንጀል ተንሰራፍቷል ሲሉም ወንጅሏል።
ክልሉ በእርግጥ በተደራጀ ሌብነት የሚታወቅ ሆኗል። በእርግጥ በየትኛውም ሀገሪቱ ክልል ውስጥ ሌብነት አለ። ሌብነቱ ግን እኛ ክልል ያለው ትንሽ ለየት የሚያደርገው እጅግ በጣም የተደራጀ መደበኛ ስራ በሚመስል መልኩ እየተካሄደ ያለ መሆኑን ነው። ከባለ ሀብት ጋር በመመሳጠር ስፔሻሊ ይሄ ከቡና ማፈልፈያዎቹ ኢንቨስትመንት ከቡና ጋር የተገናኘ ኢንቨስትመንት አሰጣጥ ሂደት ላይ የመሬት ወረራ በተለይ ሐዋሳ ከተማን በተመለከተ ከመሬት ወረራ ጋር የተገናኘ የሚደረግ አብዛኛው በጣም ከልክ ያለፈ ወረራ ነው ያለው። ሌላው ከኮንትሮባንድ ጋር የተገናኘ ነው።
የሲዳማ ህዝብ በክልል ተደራጅቶ መልስ ያገኛሉ ያሏቸው የማህበራዊ ኢኮኖሚያዊና ፖለቲካዊ ጥያቄዎቹ አልተመለሱም ሲሉም ተናግሯል። ይልቁንም በክልሉ ያለው ድርቅና ረሃብ እንዲሁም የስራ አጥነት ችግር እንዳይታወቅ ታፍኗል ብሏል። የክልሉ መንግስት ምላሽ ለማካተት ለመንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ በተደጋጋሚ በስልክ ለማግኘት ያደረግነው ጥረት ስልካቸውን ባለመመለሳቸውና በተጨማሪም አጭር የጽሑፍ መልእክት ብናስቀምጥላቸው መልስ ስላላገኘን አስተያየታቸውን ማካተት አልቻልንም። መልሳቸውን እንዳገኘንም ይዘን ቀርባለን። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዝግጅታችን ይቀጥላል። በተከታዩ ዘገባ ደግሞ አንዲት የስነ ውበት ባለሙያ እናስተዋውቃችኋለን። ሩቲ ኦስማን ትባላለች። ነዋሪነቷን በዚሁ ዩናይትድ ስቴትስ ያደረገች የስነ ውበት ባለሙያ ናት። ሩቲ ሽዋን በተሰኘ የንግድ መለዮ በልዩ ሁኔታ ለኢትዮጵያውያን የጸጉር አይነት የሚያገለግል ቅባት፣ ፈሳሽ፣ የጸጉር መታጠቢያና የጸጉር ማለስለሻዎችን እያመረተች ትሸጣለች። ኤደን ገረመው ከሩቲ ጋር ያደረገችው ቆይታ ቀጥሎ ይቀርባል።
እሺ፣ በጣም ነው የማመሰግነው ሩቲ። እስቲ ለተመልካቾቻችን ማንነትሽን ራስሽን አስታውቂልኝ።
እንግዲህ ሩቲ እባላለሁ። በሁለት ስም ነው የምታወቀው፣ ሩቲ እባላለሁ ወይም ደግሞ በፌርዶስ የሚያቀኝ ሰውም አለ። ባለትዳር ነኝ፣ የአራት ልጆች እናት ነኝ እና አሁን ደግሞ በቨርጂኒያ ነው የምኖረው። ሌላ ደግሞ የሸዋን ሄር ኬር ወይም ደግሞ የሩቲ ሂማን ሄር ኮሌክሽንስ ባለቤት ነኝ።
እዚህ እንግዲህ ለየት ባለመልኩ ነው የራስሽን ስራ ይዘሽ የራስሽን ምርት ይዘሽ ነው የመጣሽው እና ብዙ ጊዜ እንደ አፍሪካዊ እንደ ኢትዮጵያዊ የስነ ውበት እቃዎቻችንና መጠቀሚያዎቻችን ከውጭ ሀገር የመጡ የተሰሩ ናቸው። አንቺ ደግሞ በራስሽ ይሄንን ነገር አምርተሽ ሸጠሽ ለገበያ እያቀረብሽ ነው ያለሽው እና እስቲ እንዴት ነው እሱ የተጀመረው? ሽዋን አጀማመሩ ምን ይመስላል?
ኦኬ፣ የሸዋን አጀማመር እንግዲህ ከራሴ ፕሮብለም ተነስቼ ነው። ለነገሩ ከባክግራውንድ ስራዬ ምንም ፀጉር ነው የተማርኩት። ግን እንደዛም ብማርም ራሴ ለምጠቀምበት ፕሮዳክቶች በምንም ተአምር ተስማምቶኝ አያውቅም። በፍጹም አንድ ቀን እንኳን በቃ ይሄንን አግኝቼዋለሁ እኔ የሚስማማ እቃ ብዬ አላስብም። እና ከዛ የተነሳ ነው ማሰብ የጀመርኩት። በቅባቱን የጀመርኩት ቅባቱን ስጀምር እኔ ላይ ፕሮብለም ነበረ፣ ሄር ሎስ ነበረኝ። እሱን እንትን ለማድረግ ነው የሄርባልም የኦይሎችም ሪሰርች ማድረግ የጀመርኩት ማጥናቱን የጀመርኩት ያኔ ነው። ከዛ አንድ አመት ከምናምን ማጥናቱን ከጨረስኩ በኋላ ወደ ፕሮዳክሽን ጀመርኩ ማለት ነው። እና እንደዛ ነው የተጀመረው ሸሞ። ከዛ በቅባቱ ማለቅ የለበትም ቅባቱን እሱን ተጠቅመ ሌላ አይነት እቃ ከተጠቀምን እንደማይጠቅም እኔ ላይ ያየሁት እና ሙሉ ላይኑ መስራት አለብን ብዬ በማሰብ ነው የጀመርኩት ማለት ነው።
ያንቺ የጸጉር ጉዳት ምን ነበረ? እንደው ቤት ውስጥ ከሚሰሩ ነገሮች ነው ግብአቱን መስራት የቻልሽው የነበረው ቅድሚያ፣ ወይስ ሂደትሽስ ምን ይመስላል? አጀማመርሽ እስኪ አብረሻ።
በጣም ቆንጆ ጥያቄ ነው። ምክንያቱ የሁላችን አይነት ፕሮብለም አይነት በጣም ነው የሚለያየው። ግን ደግሞ መንስኤው ሞስትሊ የሁሉ ሰው ከውስጥ ነው ብዬ ነው የማስበው። እኔ ፀጉር ብቻ ሳይሆን ስኪን እንድት የሆነ ነገር ብቻ ውጭ ላይ ሲታይ ከውስጥ የመነጨ ነው ብዙ ጊዜ አይደል? እና ፀጉርም እንደዛ ነው። የሆነ ነገር ውስጣችን ላይ ሲፈጠር ወይም ፊታችን ላይ ነው የሚታየው ወይም ደግሞ ፀጉራችን ላይ ነው የሚታየው። እና ብዙ ጊዜ ከውስጥ ነው የሚጀምረው ህመም ላይ አይደለም የሚጀምረው፣ አንለስ ይሄ ከለር ምናምን ምናምን አድርገን ካልሆነ በስተቀር። ሌላው ግን ወደ እኔ ስመጣ ስኪኔ ላይ ችግር ነበረብኝ፣ ብጉር ምናምን ያስቸግረኝ ነበረ እና አንድ ለብጉር በጣም የሚጠቅም መድኃኒት ነበረ ክኒ የሚወሰድ ማለት ነው። እና ሊትራሊ ጽሁፉ ምንድን ነው የሚለው ሳይድ ኤፌክቱ ሄር ሎስ። ከዛ እኔ ግን እሱን እያወቅኩ ነበረ ስኪኔን ይጥራ እንጂ ፀጉሬ ኢትስ ኦኬ ምናምን በሚል ረዘም ያለ ታይም ወሰድኩት እና እያየሁት ፀጉሬ እየወደቀ መጣ። ከዛ በኋላ ደግሞ ስትረስ ነበረኝ። ስትረስ ስልሽ እንደዚህ ሙቭ ማድረግበት ከሀገር ወደ ሀገር ሙቭ ማድረግበት ታይም ነበረ። ስራም ቢዚ ነበርኩ። ፀጉር የሂማን ሄሩ እና ስትረስም ዋና የሄር ላስ ምንጭ ነው እና እሱን ተጨማምሮ ነው የኔን እንትን ያደረገ። የሌላው ሰው ግን ብዙ ጊዜ ሳየው እንደዛ ነው። ከእንቅልፍ ይመጣል፣ ከስትረስ፣ ከስራ ብዛት፣ ውሃ ካለመጠጣት፣ ብዙ ብዙ በተገቢ ቫይታሚናችን አለመውሰድ እና መጨረሻ ላይ ደግሞ ፀጉራችን ላይ በምናስገባው እንትኖች ፕሮዳክቶች መምጣት ይችላሉ፣ እንደ ብሊች ማለት ነው። እና ብዙ ጊዜ እነዚህ ናቸው ብዬ ነው የማስበው።
አንቺ ስትሰሪ ቅድም እንደነገርሽኝ ሀርባሎች ወይም ደግሞ ይሄ ተፈጥሯዊ ምርቶችን ተጠቅመሻል እና ምን አይነት ምርቶችን ነው በብዛት የተመራመርሽባቸው? ለምሳሌ አሁን እኛ እንደ ሴቶችም ወንዶችም የተለያዩ በባህላዊ በኢትዮጵያ በባህላዊ ቅቤ መቀባት የሚባል ነገር አለ። ከዛ ውጭ ግን አሁን ቅርብ ጊዜ ደግሞ የሮዝሜሪ ፈሳሽ እየተባለ የተለያዩ ነገሮችን ዘይቶችን እንጠቀማለን እና አንቺ በእነሱ ላይ ምን አይነት አስተያየት አለሽ? የሄድሽበት የሙከራ መንገድስ ምን ይመስላል?
ያ እንግዲህ ቅባቶቹን እና እርባሎቹን በጣም ጥቅም አላቸው። ግን ደግሞ ጥቅም ስላላቸው ሁሉንም ፀጉራችን ላይ ብናስገባ ይጠቅማል ማለት አይደለም። አስተውለሽ ከሆነ ማለት ነው በኳራንቲን ታይም ብዙ ሰው ቤት ቁጭ ብለው ስለነበረ ዩቲዩብ እያየ የእንትን ማስክ እየተባለ የእንትን ቅባት እየተባለ በጣም ብዙ ሰው ነው ፀጉሩን የጎዳ። ሁሉም በቃ ሮዝመሪ ለፀጉር ይጠቅማል ስለተባለ ሮዝመሪ አምጥተሽ ስታደርግ ይጠቅማል ማለት አይደለም። መጠኑ መታወቅ አለበት። ይሄ ኤሴንሻል ኦይሎች አሁን በጣም ነው የሚያቃጥሉት። በቃ ስራቸው ከአንድ ነገር ከተጨማመሩ ነው መስራት የሚችሉት እንጂ ከዛ በስተቀር ያቃጥልሻል። ፊት ያቃጥላል፣ ፀጉር ያቃጥላል። እና እኔ እቤት ውስጥ ከዩቱብ አይቶ ዝም ብሎ ቀላቅሎ ምናምን መሞከር አልመክርም።
የአንቺ ምርቶች የነበራቸው ያላቸው ተቀባይነት ምን ይመስላል? በተለይም ደግሞ እዚህ ሀገር ብዙ ሂደት ማለፍ አለባቸው ገበያ ላይ ከመውጣታቸው በፊት እና መድኃኒት ስልጣን ፍቃድስ አለው ወይ?
እቃችን አለው፣ ኤፍዲኤ አፕሮቭድ ነው። ሌላ ደግሞ በተጠቃሚዎች በጣም ላይክ በቀደም እንደዛ እያልኩ ነበረ። አንድ ሰው ቅባቱ እንዲያደርገኝ ሻምፖን እንዲያደርገኝ ምናምን በፍጹም ሰምቼ አላውቅም። እንደዛ እና ተቀባይነት አግኝተዋል። ደግሞ ዝም ብሎ ላይክ አበሻ ስለሆንኩ ለመደገፍ ምናምን ሳይሆን ብዙ ሰው ለውጥ አይተዋል ፀጉራቸው ላይ ማለት ነው። እና ምንድን ነው የሚባለው ተቀባይነት አግኝተዋል።
ያሉሽ ምርቶች ምንድን ናቸው? ምን አይነት አገልግሎት ሳላቸው? እስቲ ምርቶችሽን አስተዋውቂ።
እንግዲህ ይሄንን ቅባቱ ነው ብራንዳችን። የሄር ኬሩ ስንጀምር በዚህ ነው የተጀመረው፣ ዊች ኢዝ ሄር ግሮውዝ ኦይል ማለት ነው። ይሄ ነው ለሄር ሎስ በተለይ ደግሞ እየጠቀመ ያለው ምንድን ነው፣ ሲወልዱ ይሄ ከፊት ያለ የሚነቃቀለው ፀጉር ይሄንን በጣም ይጠቅማል። ሌላ ደግሞ ሻምፖና ኮንዲሽነሮች ሁለት አይነት ያልኩሽ ማለት ነው። አሁን ይሄ ናውሽ የሚለውን ማለት ነው ለአበሻ የሚስማማው ጠንካራ ፀጉር ላለው እና ሌላው አይነት ደግሞ በመሮካን ኦርጋን ኦይል የተሰራ በጣም ለስላሳና በጣም ሳሳ ያለ ፀጉር ላለበት ሰው ማለት ነው። ከዛ ይሄ ዲፕ ትሪትመንቱ ማስክ ነው። ይሄ በጣም ፀጉር ለተጎዳ ማለት ነው ድርቀት፣ ይሄ ፕሮቲን ስላለበት በቀለም የደረቀ ፀጉር እንደ ተፈጥሮ ደግሞ በጣም የሚደርቅ ፀጉር አለ አይደል? ይሄ በጣም ከኮንዲሽነር በኋላ የምንጠቀምበት ዲፕ ትሪትመንት ነው፣ የሚለቀለቅ ማለት ነው። 13 እቃዎች ነው ያሉት።
ምርቶችሽ ሰው ጋር የሚደርሱት እንዴት ነው? ኢትዮጵያ ይሸጣሉ ወይም ደግሞ ከዚህ ሀገር ውጭ ይሸጣሉ ወይ? እስቲ አብራርተሽ ንገሪ።
አዎ ምርቶቻችን ወደ ሁሉ ሀገር ነው የምንልከው ማለት ነው። ግን አሜሪካና ካናዳ ፐርሰን አለን ማለት ነው። ግን ወደ ዓለም ሙሉ ነው የምንልከው። ኢትዮጵያም ይሸጥ ነበረ፣ አሁን ግን አልቀዋል ኢትዮጵያ ውስጥ እና ደግሞ እንደገና እያስገባን አይደለም ያለን ህጉ እስከሚፈቀድ ድረስ ማለት ነው እንጂ ሁሉንም ቦታ ነው የምንልከው።
እሺ ሩቲ፣ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። ጥያቄዎችን ጨርሻለሁ። አንቺ መጨመር የምትፈልጊው ነገር አለ?
እኔም በጣም ነው ማመሰግነው ኤደንዬ፣ አክብሮት ስለጠራሽኝ፣ ፕሮዳክቱን ደግሞ አምነሽበት እንደዚህ ስለጠራሽኝ በጣም ነው ማመሰግነው።
እሺ፣ እኔም በጣም አመሰግናለሁ ሩቴ።
አድማጮች፣ ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረባዎች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየት ካላችሁ ወይም ደግሞ በተለያዩ ሳምንታዊ መሰናዶቻችን ቢካተቱ የምትሏቸውን ሀሳቦች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ላይ የድምፅ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ለዛሬው መልካም አዳር፣ ሰላም ሁኑ።